Voice of America.
ሰማያዊ ፓርቲ የአስቸኳይ ጊዜ አዋጁ ከተጣለበት ጊዜ አንስቶ ላለፈው አንድ ዓመት የሚሆን ጊዜ የመጀመሪያውን ህዝባዊ ስብሰባ ትናንት አዲስ አበባ ላይ አካሂዷል። በመብራት ኃይል አዳራሽ ውስጥ በተካሄደው በዚህ ስብሰባ ቁጥሩ ከ800 ያላነሰ ሰው መገኘቱን የፓርቲው ምክትል ሊቀመንበር አቶ ጌታነህ ባልቻ ማምሻውን ገልጸውልኛል።
የሰላማዊ ትግል እንቅስቃሴ በአዋጁ ምክንያት አደናቀፍ ቆይቶ ነበረና አንዴ ላይ የአስቸኳይ ጊዜ አዋጁ ሲነሳ ወደ ህዝባዊ ትግል ገብተን ህዝቡንም አታግለን አሁን መንግስት ለሀገራችን ሁኔታ እያደረገ ያለውን ሁኔታ አውግዘን ሀገራችን መቀጠል አለብን መስራት አለብን በሚለው መሰረት ያን እንቅስቃሴ የጀመርነው።
ምንድን ነው ያወገዛችሁት?
እንግዲህ በየአካባቢዎች እንደሚታወቀው በሶማሌና በኦሮሚያ አካባቢ ላይ እንደዚህ ዜጎች ግድያ አለ፣ መፈናቀል አለ። አሁን በሊባቡር ላይ የቤኒሻንጉል የተለያዩ ቡን የጉጂ በቦረና ዞን በተለያዩ አካባቢዎች ጋር ከዚህ ከንትን ጋር በተገናኘ ግጭቶች አሉና እነሱን መንግስት በትክክል እያስተናገዳቸው አይደለም። መንግስትም ችግሮች ለመፍታት እያደረገ ያለው ጥረት በጣም አናሳ ነው። እንደገናም ደግሞ እየተከተለ ያለው የችግር አፈታት ዘዴ የባሰ ሀገሪቱን ወደ አላስፈላጊ ደረጃ እያወረዳ ስለሚገኝ ለሱ ዜጎች ኢትዮጵያውያን ምሁራን፣ ሀገር ሽማግሌዎች፣ ሃይማኖት መሪዎች፣ ሌሎችም ተጠናክረው መምጣት አለባቸው። ለዚህ ሂደት የበኩላቸውን አስተዋጽኦ ማድረግ አለባቸው። በኋላ ላይ እንደሚታወቀው ሀገራችን ያለችበት ሁኔታም እንደገና ዞኑም ጭምር ለአደጋ የሚመች ስለሆነ ከተበላሸ በኋላ ማስተካከል የምናደርገው ምንም ጥረት ምንም ይሰጠን አዎንታዊ አስተዋጽኦ ስለሌለ ቀድሚያ መዘጋጀት አለብን፣ ህዝቡን መነሳት አለበት የሚለውን ለማስተላለፍ ነው።
የፊታችን እሁድ መስከረም 26/2010 ዓ.ም. ከምኒልክ አደባባይ ተነስቶ መስቀል አደባባይ ላይ የሚጠናቀቅ ሰላማዊ ሰልፍ እንደሚያደርግም ሰማያዊ ፓርቲ አስታውቋል። ምክትል ሊቀመንበሩ አቶ ጌታነህ
አብሮ ከስብሰባዎቹ ጋር የጠየቅነው ባለፈው መስከረም 28 ከምኒልክ ስኩዌር እስከ መስቀል ስኩዌር ሰልፍ እንደዚህ ጠርተን ነበረ።
ምኒልክ አደባባይ እስከ መስቀል አደባባይ
በቸርቸር ጎዳና ጋር አድርጎ እዛ የሚጠናቀቅ ሰልፍ ጠርተን ነበረ። ከሰጡን ቆይተው መጨረሻ ላይ አርብ ለታ ከአዋሬ በቤሌሪያ ሜዳ ድረስ ሲዲ ናም የሚል አርብ ማታ ሌሳውር ላይ ሰጥተውን ነበረ እና እንደ ምክንያት ያቀረቡትም ህዝባዊ በዓል አለ ብለው በሂዴንን ክብረ በዓል በማዘጋጃ ቤታ ግቢ ውስጥ ስለምናከብር ለሱ በዛ ጋር ስታልፊ መኪና መንገድ ናም ትዘጋጋላችሁ በሚል ምክንያት ነበር ያቀረቡት። ስለዚህ አሁን ደግሞ በ26 ጥቅምት 26 ያው የትኛውም ቀን የኛ ቀን ስለሆነ ህዝቡን ማደራጀትን ማሰባሰብ ነው በ26 እናደርጋለን ብለን አሁን ደግሞ ለአስደስ ያንሰል አብሮን ያስገባ ነው ሰባውንና የእውቅና ጥያቄውን ያቀረብ ነው በመጪው እሁድ ማለት ነው።
እና ይሄኛው ጥያቄያችሁ እውቅና አግኝቷል?
ዛሬ የሚሄደው ነበረ የክፍል ኃላፊውን ማግኘት አልቻሉ። እንደገና ነገ ምን እንሄዳለን እንጠይቃለን። ይህንን ጥያቄያችን እኛ ሰላማዊ ትግል ነው። ደጋግሞ በር ማንኳ ይጠይቃል። እኛም ፓንሰሎች ህዝባችንን እያደራጀን በአንድ በኩል ሌላ በኩል ደግሞ ስርዓቱንም ወደ ትክክለኛ መስመር እንዲመጣ እናስጨንቃለን ጠይቃለን።
ይህ በእንዲህ እንዳለም የአማራ ክልል ጠቅላይ ፍርድ ቤት ባለፈው ሐሙስ ጥቅምት 16/2010 ዓ.ም. በዋለው ችሎት ባህር ዳር ከተማ ላይ በነሐሴ 2008 ዓ.ም. ተካሄዶ ከነበረውና ብዙ ጉዳት ከደረሰበት ሰልፍ ጋር ተያይዞ በእስር ላይ ቆይተው የነበሩ የሰማያዊ ፓርቲ የምዕራብ ጎጃም ዞን በተለይ ደግሞ የፓርቲው የባህር ዳር ከተማ መሪዎችን በነጻ ማሰናበቱ ታውቋል። በፓርቲው መሪዎችና አባላት ላይ ለ11 ወራት ያህል ክስ ሳይመሰረት ቆየቱን ለቪኦኤ የገለጹት የፓርቲው የባህር ዳር ከተማ ሰብሳቢ አቶ ማሩ ዳኘውና ምክትላቸው አቶ መልካሙ ታደሰ ክሱ ሲቀርብባቸውም ጥፋተኛ ሆነው ከተገኙ ከእድሜ ልክ እስራት እስከ ሞት የሚያስቀጣ የወንጀል ክስ እንደነበር አመልክተዋል። አቶ መልካሙ
ማረሚያ ቤት ከገባን በኋላ ከረጅም ወራት አስቀመጡን። ዝም ብሎ ከዛ ወይም ከተሰሱን ወይም በዋስትና መብት ስጡንና እኛም ቤተሰብ አስተዳዳሪ የምንሰወር የምንጠራም አይደለም ማድራሻ ያለን ለምንድን ይሄ በደል የሚፈጸምብን ብለን ለፍርድ ቤቱ አቀረም። የተከሰሳችሁት ወንጀል አጠቃላይ ህገ መንግስቱን በኃይል ለመናድ ክልል ኢኮኖሚ እንዲናጋ በማድረግ ወደ ሚሊዮኖች የሚቆጠር ንብረት እንዲወድም 13 የሰው ህይወት 100 ሰዎች የአካል ጉዳት ለዚህ ለዚህ ተጠያቂ በመሆናችን በአጠቃላይ በሽብር ወንጀል ስለሆነ የተከሰሳችሁት የዋስትና መብት አያሰጥም በሚል ይህንን የዋስትና መብት የሚከለከል ክስ መሆኑን የተከሰስንበት አንቀጽም ከሞት ጋር የሚያስቀጣ መሆኑ ተጠቀሰና በዚህ ምክንያት እና ተከልክለን አሁንም ተመልሰን ወደ ማረሚያ ቤት ተመልሰን ረጅም ጊዜ ቆይታ በኋላ ሰኔ ላይ የካፕ ደረሰን። ወደ 53 የሚሆን ያ ቻርጅ ከደረሰን በኋላ ፍርድ ቤት አንድ ሁለት እንዲሄድ ፍርድ ቤት ሙሉ ለአራት ክረምት ላይ ተዘጋ። ከዛም በኋላ በመስከረም እንደገና አሁን በተጠሮ ጠረም የተመላለስ ነው። በነበረበት ሰዓት ላይ ያው አካባቢ ህግ ያቀረባቸው ምክክሮች አይነቶች እና ወንጀል ሲሰሩ ሲፈጸሙ አናቸውም የተመለከተናቸውን ግን እናቀርብ።
ለመሆኑ የአቃቢ ህግ ምስክሮች እነማን ነበሩ? አቀራረባቸውና እማኝነታቸውስ ምን ይመስል ነበር? ሊቀመንበሩ አቶ ማሩ
ከቀረቡት የአቃቢ ህግ አምስት ምስክሮች ሶስቶች አናውቃቸውም በማለት ራሳቸውን አግለዋል። ሁለቱ የከንቲባ ጽህፈት ቤት ኃላፊና የክልሉ የጸጥታ ዘርፍ መምሪያ ኃላፊ አቶ ዘላለም ሌውካ እንዲሁም የከንቲባ ጽህፈት ቤት ኃላፊ አቶ አላዩ መኮንን ይባላሉ። እነዚህ ለምስክርነት እናቃለን ብለው ቀርበዋል። አቃቢ ህግም ይበቃኛል የሰነድ ማቀረብኩት የሰነድ ማስረጃ ጋር ተያይዞ ሁለቶች እንዲያስረዱልኝ በማለት ለፍርድ ቤቱ አቅርቧል። ፍርድ ቤቱም እነዚህን አጥብቆ ተጨማሪ ቀን በመቅጠር ያው አሰናብቶናል። በዚህ ሁኔታ ነው እንግዲህ ቀርበው የአቃቢ ህግም ሁለቱ ምስክሮች የሰጡት። ከነዚህ ውስጥ አቶ አላዩ መኮንን የተባሉ የክልሉ የከንቲባ ጽህፈት ቤት ኃላፊ እንግዲህ ህዝባዊነት የእኛንም ሁኔታ ግምት ውስጥ በማስገባት እውነታ በመናገር ለፍርድ ቤቱ አስረድተዋል። ሰማያዊ ፓርቲ ጥያቄ ከማቅረብ የዘለለ ምንም አይነት እዚህ ክልል ላይ ተሳትፎ እንደሌለ ከኔ ውጭ እና ከአቶ መልካሙ ውጭ ሌሎችንም አባላት ወደ 10 የተከሰሱ በኔ ስም አባላትን እንደማያውቋቸው በአካልም በመልክም እንደማያውቋቸው ለፍርድ ቤቱ አስረድተዋል። ፍርድ ቤቱ አቃቢ ህግም ሌላ ተጨማሪ አስተያየት እንዲሰጠው በመጠየቅ አቃቢ ህግም ከቀረቡ የህግ ምስክሮች ካስረዱለት ጭብጥና ከሰነድ ማስረጃ ጋር በተያያዘ ውሳኔ እንዲሰጥለት አለምንም ቅሬታ በዚህ ፍርድ ቤቱ ተቀያሪ ጊዜ ቀጠሮ በመያዝ ቀጥሮናል። ከዛ ጥቅምት 16 በዋለው ችሎት የአማራ ክልል ጠቅላይ ፍርድ ቤት ዳኞች ለአንድ ሰዓት ያህል ክሱ ከመነሻ እስከ መድረሻ ዳኛው ካነበቡ በኋላ አዳራሹ በርከት ያለ ህዝብ ነበር። የኛም አንዳንድ ደጋፊዎች ቤተሰቦቻችን እዛው ይገኙ ነበር። ያን አነበው ካሰሙ በኋላ መጨረሻ ላይ ምንድን ነው ያሉት? አቃቢ ህግ ከመነሻ ጀምሮ ክስ ከመሰረተበት አሁን እስከ አስያዛቸው የክስ ማስረጃዎች ከሰጡት ተጨባጭ ማስረጃ ጋር ምንም አይነት እንኳን ለውሳኔ የሚያደርስ ጭብጥ የሌለው ሆኖ ስላገኘን በብይን አሰናብተናል በማለት በነጻ ነው የተሰናበት ነው።
እና አቶ ማሩ ያለ ክስ ከቤተሰቦቻቸው ተነጥለው በቆዩባቸው ወራት በቤተሰቦቻቸው አባላት በልጆቻቸውና በራሳቸው ላይ ደርሷል ስለሚሉት ጉዳትና ስለ እስር ቤት ቆይታቸውም አጫውተውኛል። በሌላ ዝግጅት ይዣቸው መልሳለሁ።